የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን ያክብሮት ሰላምታችንን ያስቀደም የዛሬ የጥር 8 2008 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የጃንዋሪ 17 2016 ቅንብራችንን ይዘን ቀርበናል። በቅድሚያ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይቀርባል። በመቀጠልም ካለም አቀፍ የኢትዮጵያ ሴቶች ድርጅት ይወጣ መግለጫ እናስደምጣለን። በመጨረሻም ሰፋ ያለ ስርጭታችንን የሚያካትት ቃለ ምልልስ ይኖረናል። የተከበራችሁ አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት በሚቀጥለው ሙዚቃ እንከፍታለን።
Yeah. ታሪክ ማህደር አድማጮቻችን አስቀድመን የተለመደ ሰላምታችንን በትህትና እናቀርባለን። በዚህም የዚህ ክፍለ ዝግጅት ወቅት የ1928 እስከ 1933 ዓ ም የአርበኝነት እንዴት እንደተወጠነና እንደተስፋፋ የሚገልጥ በሚል አርስ በሌተና ጀነራል ነጋ ኃይለ ሥላሴ በ1953 ዓ ም የተጻፈ ጽሑፍ በአቶ ወሌ ነጋ የተዘጋጀ ሚያዝያ 27 ቀን 2003 ዓ ም የወጣ ይዘንላችሁ ቀርበናል። ይህን የታሪክ ጽሑፍ በሶስት ክፍል እናቀርባለን። ዛሬ የመጀመሪያውን መቅድሙን እናሰማችኋለን። የቀሩትን ተከታታይ ክፍሎች ደግሞ በሚቀጥሉት ሳምንታቶች ውስጥ ለአድማጮቻችን ለማድረስ ቃል እንገባለን። የሚያዝያ 27 ድል በዓል መታሰቢያ የ1928 እስከ 1933 ዓ ም አርበኝነት እንዴት እንደተወጠነና እንደተስፋፋ የሚገልጥ ሌተና ጀነራል ነጋ ኃይለ ሥላሴ 1953 ዓ ም የተጻፈ አዘጋጅ ወሌ ነጋ ሚያዝያ 27 ቀን 2003 ዓመተ ምህረት እምቢያለች ኢትዮጵያ ቆንዳላ ተሰርታ ቼኮስሎቫኪያ ገበረች ራሷን ተላጭታ ነምሳ ኦስትሪያ ጧት ገበረች ራሷን ተላጭታ ፖሎኝም ገበረች ራሷን ተላጭታ ሁንጋሪያ አበረች እባርነት ገብታ ሮማንያም አበረች እባርነት ገብታ ሆላንድ ገበረች ራሷን ተላጭታ ኖርዌጅም ገበረች ራሷን ተላጭታ ግሪክም ገበረች ራሷን ተላጭታ ፈረንሳይ ገበረች ራሷን ተላጭታ እንብያለች ኢትዮጵያ ቆንዳላ ተሰርታ ታረቀኝ ተፈሪ የክብር ዘበኛ 10 አለቃ ሰቆጤ ካርቱም መስከረም 17 ቀን 1933 ዓ ም የተገጠመ የሚያዝያ 27 ድል በዓል መታሰቢያ መቅድም ክፍል 1 ታሪክን ይመግባል እንዲሉ የቀደሙ አባቶቻችንና እናቶቻችን ታሪክና ገድል ሥራና ሙያ ጀብድና ድንቅ ትዝታዎች ማስታወስ ማክበርና ማፍቀር ለዛሬውና ለመጪው ትውልድ ባራያነቱ ይበጃል። ነጻነት፣ ሉዓላዊነት፣ ዳር ድንበር የማይተኛላቸው ጠላት አለባቸውና ምን ጊዜም የማይቋርጠውን መራራ ትግል ትውልዶች እየተተኩ መያዝና ደጋግሞ ማሸነፍ ይኖርባቸዋል። ፋሺስት ኢጣሊያ ለብዙ ዘመን ስትታጠቅና ስትዘጋጅ ቆይታ በመስከረም ወር 1928 ዓ.ም ግማሽ ሚሊዮን ዘመናዊ የጦር ሰራዊት፣ 500 የጦር አውሮፕላን፣ 500 ብረት ለበስ ተንቀሳቃሽ መሳሪያ፣ 1000 መድፍና ከባድ መትረጊስ፣ የመርዝ ጢስና ፈንጂ፣ ዘመናዊ የመገናኛ ሰፊ የስለላና የማጨናገፊያ አውታር አድርጅታ በኢትዮጵያ ላይ ጦርነትን አውጃ ዘመተችባት። ተስምንት ወር ውጊያም በኋላ የኢትዮጵያ ጦር ጀግንነት ሳይንሰው አቅምና ድርጅት ጎድለውት ተፈታ። ንጉሠ ነገሥቱም ቀዳማዊ አጼ ኃይለ ሥላሴ የኢትዮጵያን ጉዳይ ለዓለም መንግሥታት ማኅበር ለማቅረብ ወደ ጄኔቭ ሄዱ። የኢትዮጵያ መንግሥት ተነሰራዊቱ ነጻነቱን ሳያስነካ የመጣበትን ጠላት ድል ለመንሳት ያርበኝነት ተጋድሎውን ቀጠለ። ድል በመጀመሪያ ደረጃ የመንፈስ እንጂ የሥጋ ለመሆኑን የነጻ ሕዝብነት ባህላቸው ጥሩ አድርጎ አስተምሯቸዋልና የኢትዮጵያ ሕዝብና ሰራዊት የጠላትን ግዙፍ ኃይል አይተው ተስፋ ቆርጠው ተሸነፍና አላሉ። ለግፍ መልሳቸው መቸመች አንድ ነው፣ እምቢ። መሳሪያ ያለው መሳሪያውን ይዞ፣ የሌለውም ምርጥ የኢትዮጵያ ልጅ ወንድ ሳይል ሴት፣ ልጅ ሳይል ሽማግሌ፣ ሳያመነታ ሳያወላውል ሁሉም ያገኘውን ይዞ ሊዋጋ ያለቀውም አልቆ 5 ዓመት በኋላ ሙሉ ትጥቁን ታጥቆ ደረቱን ገልብጦ በድል አድራጊነት ተመልሶ ለመናገሻ ከተማው ሊገባ አርበኝነት ወጣ። በሚያዝያ ወር 1928 ዓመተ ምህረት መደበኛው ጦርነት ሲያከትም ወዲያው የአርበኝነቱ ጦርነት ይፋት ውስጥ መንግሥት የተባለው ቦታ ላይ ተጭሮ ሸዋሮቢት ላይ የወንዶቹ ሁሉ አንተ ነህ ጌጣቸው፣ ጥቁር ጭቃ ግብተህ ተሰማርገጣቸው የተባለላቸው ባላምባራስ ተሰማርገጤ አርበኞች የጣሊያ ወታደሮችን የጫኑ 75 ካሚዮኖችን በደፈጣ አጋይተው ሲፈጁ፣ ጫጫ ላይ ደግሞ የልጅ ኃይለ ማርያም ማሞ አርበኞች እንዲሁ አደጋ ጥለው ብዙ የጠላትን ሰራዊት ፈጁ። የአርበኝነቱ እሳት ሸዋን አዳርሶ በመላ ኢትዮጵያ ተቀጣጠለ። ሚያዝያ 27 ቀን 1933 ዓ ም ከአምስት ዓመት እጅግ የከፋና ዘግናኝ የፋሽስት ኢጣሊያ የወረራ ጦርነት በኋላ ኢትዮጵያ በእግዚአብሔር ረድኤት በጀግኖች አርበኞቿ መሥዋዕትነትና በሕዝቡ አንቢተኝነት ድል አድርጋ ነጻነቷን አረጋግጣ ዳር ድንበሯን አስከብራ እንሆ ልጆቿ ሁላችን እነጻ አገር ላይ በነጻነት ተወልደን ለማደግ ታድለን ነበር። ከዚህ በፊት በየትኛውም ወራሪ ኃይል ያልተሸነፈችውን ኢትዮጵያ በዛሬው ዘመን ተሐድሶ ቅኝ ገዢ ኃይሎች ዳግመኛ ዘምተውባታል። እጅግ በረቀቀ ስልት ራሳቸው አንዳች ጥይት እስታሁን ሳይተኩሱ በወሬ ዘመቻ ብቻ ሕዝቧን እርስ በርሱ በማባባስና በመከፋፈል አዳክመው የሀገሪቱንም መንፈሳውያን መንግሥታውያንና ነዋያውያን ተቋሞች ሕዋሶችና ኃይሎች በጃዙር ተቆጣጥረው እርሷን ሊያስገብሯት በተቃረቡበት በዘመናችን የሚያዝያ 27 ድል በዓል ተመቼውም የበለጠ ሙሉ ትርጉሙን ይዞ ይታሰበናል ይወቅሰናልም ይላሉ ወሌ ነጋ። በሚቀጥሉት ገጾችና በሚቀጥሉት ዝግጅቶች ለአንባቢያን የምናቀርበው ጽሑፍ ከአርበኝነት አንጋፋ መሪዎች አንዱ የሆኑት كبور ليتنا جنرال نقاهي لسلاسي تا أسرا زتاك متو أسرستا كولتشي عمت مرت ينورو أسرا زتاك متو أمسا سوستا متمرت بمكلاكا منيستير منيستر ديتا بنبرو باتوقت سلار بان ينت يامستا مت تاريك لكرب الله تشوت إياكي ياسنا دوت يالتا تما يملس ركيكناو سوفو زر زروس سايقبا فري نقرون بيتشا لماس قزب يتزقاج بيهونم فتكيت قالات يسفر ربت تاريكاوي مسكرنت كف يالو آقا سلمي السطو منم لهزب نبابي بكاو تام سامت بوهلا بيهونم عمنا بتكبرو يدل بقال سباينيا عمت متا سبيا تقبيونا قات أمين هاقين تونا برمالت إتشالان ليتنا جنرال نقاهي لسلاسي أسرازتين متو هيا سبات استا هيا سمنتا متمرت يطور تمرتا تشون بغنت هولتا يكلامو هيا سلاسي يطور تمرت بيت هن دنيا بموتا خاتنا كو بزمناوي أكد يتقو هكو همون بريغيد بكولوني لنت ما أرقنا بيت تاما جور شوم النت غنا يا أسرازبات تامت وطات ونو ميازيا أسرازوسكن أسرازتين متو هيا سمنتا متمرت بتار مابر غنبار هزمتوال يتوبيا منغست طور وديا ونده تفتم ميازيا 28 كن 1928 عامت امرت عربينت وطو ሁለት عامت تكل انده تواغو بدجازماچ زوديا اسفاو اساسابينت يا عربينوچن دبدابي بريطانيا بسدت لميگنوت لقداموي ياسي هايل سلاسي بسودان بكل اندي ادرسو تتگيكو ሳይወዱ በግዳቸው ውጊያውን ተተውና መልእክቱን ተቀብለው ወደ ሱዳን አመሩ። መስከረም 19 ቀን 1931 ዓ.ም የሱዳንን ጠረፍ እንደተሻገሩ በወቅቱ ሱዳንን በቅኝ ግዛትነት ይገዛ የነበረው የብሪታንያ መንግስት ኢትዮጵያን ለኢጣሊያ አውቆ ኖሮ ጠረፉን የሚጠብቀው የብሪታንያ ጦር ይዛቸዋል። ጥቂት ወራት በጦር ስረኝነት ገዳሪፍና ካርቱም እንደቆዩ ኢጣሊያ በታላቋ ብሪታንያ ላይ ጦርነት በማወጇ ኮሎኔል ነጋ ኃይለ ሥላሴ ተስር ይፈታሉ። ሆኖም ተመልሰው ወደ ኢትዮጵያ እንዳይገቡ በግዞት መልክ ካርቱም እንዲቀመጡና ተካርቱም ወደ ምስራቅ ተዋድ መድሃኔ እንዳይልፉ ወደ ሰሜን ተሸንዲ እንዳይልፉ ወደ ደቡብ ተኤድ ድዌ እንዳልፉ በብሪታንያ ባለስልጣኖች ይከለከላሉ። ታንዴም ሁለት ጊዜ ወደ ኢትዮጵያ ለመመለስ ሲሞክሩ እየተያዙ ተመልሰዋል። ካርቱምም ሆነው ስደተኞችን ለአርበኝነት በሚያደራጁበት ጊዜ ቀዳማዊ አጼ ኃይለ ሥላሴ ተብሪታንያ ወደ ሱዳን ገቡና ኮሎኔል ነጋ ኃይለ ሥላሴን አስጠርተው ሶባ ተባለው ቀበሌ አዲስ የተቋቋመው ቅዱስ ጊዮርጊስ የጦር ትምህርት ቤት ተብሪታንያ ጦር መኮንኖች ጋር በጣምራ እንዲመሩ አዘዟቸው። አዲሱ ጦርም ተቋቁሞ መኮንኖችና ሰራዊቱ ለኢትዮጵያ የመታመን መሐላቸውን በሚምሉበት ሰዓት የመሐላውን ስነ ስርዓት የሚመሩት ካህን አባ ሐና ኮሎኔል ነጋ ኃይለ ሥላሴን እርሶም ይማሉ ቢሏቸው ኮሎኔሉ ሲመልሱ ገነት ሆለታ ጦር ትምርት ቤት ስመረቅ የማልኩትን መሐላ አላፈረስኩምና ሌላ መሐላ አልምልም አሉ። አልምልም ብለው ይሄንኑ መብታቸውን አስከበሩ። ወዲያው ታዲሱ ጦር ጋር ጎጃም ዘልቀው የጣሊያ ጦር ተደብረ ማርቆስ እንደተባረረ በኢትዮጵያ መንግስት ጦር በኩል ለሚኖረው ጉዳይ ሁሉ ሐላፊ ሆነው የንጉሰ ነገስቱንም ወታደራዊ መመሪያ ይዘው የንጉሰ ነገስቱን ባለሙሉ ስልጣን እንደራሴ ቢትወደድ መኮንን እንዳልካቸውና አጅበው ሚያዝያ 5 ቀን 1933 ዓ.ም ተብረት አዲስ አበባ ቀድመው ገቡ። እነሆ ምስክርነታቸውን ወደፊት እናስደምጣለን። ወሌ ነጋ አዘጋጅ አድማጮቻችን የለቱን የዚህ ክፍለ ዝግጅት بزيخ انزغالن كتايو تشوزق الجيتوش اندتكتاتلو بتهتن انقبزات جوهالن ملكم مشيت.
አድማጮቻችን ከዚህ ቀጥለን የገናን በዓል ምክንያት በማድረግ ካለም አቀፍ የኢትዮጵያ ሴቶች ድርጅት የተሰጠ መግለጫ እናስደምጣለን። ካለም አቀፍ የኢትዮጵያ ሴቶች ድርጅት የተሰጠ መልእክት። በቅድሚያ ዓለም አቀፍ የኢትዮጵያ ሴቶች ድርጅት ለመላ ኢትዮጵያ ክርስቲያኖች በሙሉ መልካም የገና በዓል ይሁንላችሁ ዘንድ እንመኛለን። የኢየሱስ ክርስቶስ የሥጋ ልደት ከሞት መነሳትን የሚያበስር ምስጢራዊ መልእክት እንደመሆኑ ሁሉ ባሁኑ ጊዜ አግራችን ካለችበት ውድቀት እንደምትነሳ ተስፋን የሚዘራ በዓል ይሆንልን ዘንድ ምኞታችንና አመነታችን ነው። ዛሬ አግራችን ኢትዮጵያ ባስጊ መስቀለኛ መንገድ ላይ ትገኛለች። ብሔራዊ ህልውናው ሆነ የህዝብ አንድነትና ደህንነት ከመቼውም ጊዜ በበለጠ ደረጃ አሳሳቢ ወቅት ላይ ደርሷል። ወያኔ ሆነ ወያኔ መሰለው ውስጥና የውጭ ኃይሎች ለረጅም ጊዜ ያቀዱትንና የተመኙትን አገር ኢትዮጵያን በመቆጣጠርና በመበታተን በመትኩትን ንሸጎስ አገሮችን ለመፍጠር የሚያደርጉትን ጥረት ለማገባደድ ይሯሯጣሉ። የኢትዮጵያ ህዝብ ባንድነትና አንድነትን በማፍረስና በማናጋት በሚፈጠረው ማህበራዊ ቀውስ ተጠቃሚዎች የውጭ የባዳን ኃይሎችና ጥቂት የጎሳ ምሁራንና የፖለቲካ ደላላዎች ሲሆኑ አብዛኛው የኢትዮጵያ ህዝብ ግን በደህንነት አዘቅት እርስ በርስ ግጭት ውስጥ እንዲወድቅና ለባርነት የበለጠ እንዲጋለጥ ይሆናል። ሴቶችና ህፃናት የመጀመሪያዎቹ የችግርና የጥቃት ሰለባ ይሆናሉ። በዚህም የተነሳ የበለጠ ስደትና እንግልት በህዝባችን ላይ እንዲቀጥል ይሆናል። አግራችን የባዳን መክበሪያና መናሃሪያ እንድትሆን ሁኔታዎችን ያመቻቻል። መስቀለኛው ጎዳና አንዱ ይህ ሲሆን ሌላው አማራጭ መንገድ መላው የኢትዮጵያ ህዝብ ጥቅምን የሚያስጠብቅ ኢትዮጵያዊ ትንሳኤን የሚያመጣ ያንድነት ጎዳናን መተለም ነው። ይኸውም የሕዝብን ደህንነትና አንድነት ማዕከል በማድረግ ለአገራዊ ፖለቲካዊ ችግሮቻችን ዋና ምክንያት የሆነውን ወያኔን ማስወገድና ወያኔያዊ የሆኑትን ጎሳዊ አስተሳሰብን በኢትዮጵያዊ አገራዊ የጋራ ማንነት መተካት ወቅታዊ እርምጃ ነው። ለዚህም ኢትዮጵያዊ ጥበብን ያነገበ የተቃና ሕዝባዊ ድልን የሚያጎናጽፍ የትግል መንገድ ለመከተል ያስችላን ዘንድ ዓለም አቀፍ የኢትዮጵያ ሴቶች ድርጅት በሚከተሉት ጥቂት ነጥቦች ላይ ያመለካከት ትኩረት ይደረግባቸው ዘንድ ጥሪና መልእክት እናስተላልፋለን። አንደኛ፣ በአሁኑ ወቅት በተለያዩ የኢትዮጵያ ክፍለ ሀገራት የሚካሄደው ጸረ ወያኔ ትግል የሕዝባችንን ሰቆቃ የሚያራዝም ወያኔን በሌላ ወያኔያዊ ፈለግ የሚተካ ሳይሆን ለኢትዮጵያ ሕዝብ ደህንነትና አንድነት ለአገራዊ ሕልውናና ሉዓላዊነትን መሠረት ያደረገ መፍትሔ ወለድ ንቅናቄ እንዲሆን ማድረግ ወቅቱ የሚጠይቀው ተገቢ ግዳጅ ነው። በዚሁ ፈታኝ ወቅት እስከዛሬ ከወያኔ ጎን የተሰለፉትን የውስጥ ሆነ የውጭ ኃይሎች አቋማቸውን አስተካክለው ከኢትዮጵያ ሕዝብ ጎን እንዲሰለፉ ጥሪ ያደረግን፣ አንድን የጎሳ ድርጅት ወይም መንግሥት በሌላ የጎሳ ድርጅት ወይም መንግሥት መተካት ፍትሕና ርትዕ የሚያጎናጽፍ ብሔራዊ መፍትሔ አለመሆኑን ማስተዋል ይገባል። ሁለተኛ፣ የፖለቲካ ድርጅትና ንቅናቄ መሪዎች፣ ምሁራን፣ የሰብአዊ መብት ተቆርቋሪና ታጋዮች በሙሉ ሕዝብን ለመቀስቀስ የሚጠቀሙባቸው ዘዴዎችና ንግግሮች ጎሳዊና ሃይማኖታዊ የቡድን ማንነት በማልበስ መሆን የለበትም። ምክንያቱም በተለይ አሁን ባለንበት ልዩ ስነ ልቦናዊ ሁኔታና ወቅት ላይ ኢትዮጵያዊ የግለሰብ ሰብአዊ ማንነትና መብትን በጅምላ በቡድን ማንነትና መብት ማየት ለእርስ በርስ ግጭትና ጭካኔያዊ ተግባሮች ምቹ ሁኔታን እንዲፈጥር ያደርጋል። ስለዚህ ጥንቃቄ ያስፈልጋል። ሕዝብን ለማደራጀት በሚደረጉት ጥረት በጎሳ ኦሮሞ፣ ጉራጌ፣ አማራ፣ ትግሬ ወዘተ ብሎ በመቀስቀስ ፋንታ መሬቱን የተቀማውን ገበሬ፣ በኑሮ ውድነት የሚማቀቀውን ሠራተኛ፣ ለስደትና ለዘመናዊ ባርነት የተጋለጡትን ሴቶች፣ ወጣቶች፣ ተማሪዎች፣ መምህራን፣ ወታደሮችን፣ ነጋዴዎችን ወዘተ ያለ ጎሳ ተቀጥላ በአጠቃላይ ሰፊውን የኢትዮጵያ ሕዝብ የትግሉ ባለቤትና ተባባሪ ይሆን ዘንድ ጥሪ ማድረግ የተሻለ ጠቃሚ መንገድ ነው። በተጨማሪም በአገር ውስጥም ሆነ በውጭ በትግሉ ውስጥ የሚሳተፉና ትግሉን የሚመሩ ሆነ የሚያንቀሳቅሱ ማኅበረሰቦች ሁሉ ሊከሰቱ የሚችሉትን አስከፊ ሁኔታዎችን ከወዲሁ ለማስወገድ የጎሳ የማንነት ካርድን እምቢ ማለት አስፈላጊና ቁልፍ የሰላም የትግል ዘዴ ከመሆኑም በላይ ለአጠቃላይ አገራዊ መፍትሔ በር ከፋች መሆኑን መገንዘብ እንደሚጠበቅባቸው እናሳስባለን። ሦስተኛ፣ የኢትዮጵያ ሕዝብ የታመቀ የትግል ስሜትና ኃይል የሚፈነዳበት ወቅት ላይ በመሆናችን አስፈላጊው ዝግጅት ካልተደረገ ለከፋ ሁኔታ ሊዳርገን ስለሚችል የአገር ሽማግሌዎች፣ አዋቂዎች፣ ምሁራንና ተቆርቋሪዎቻችን ያካተተ የትግሉ አቅጣጫ ወደ መልካም ፍጻሜ ያቀና ዘንድ ትኩረት የሚሰጥ አገር በቀል ብሔራዊ ግብረ ኃይል መፍጠር ጠቃሚ ነው። የኢትዮጵያ ሕዝብ ትግልን የሚመሩ የፖለቲካ ኃይሎች በየጊዜው በአገራችን ውስጥ የሚፈጠረውን አመቺ አጋጣሚ በተገቢ ሁኔታና ጊዜ ባለመጠቀም ትግላችን ከሚገባው በላይ ሲራዘም ኖሯል። ካለፈው በመማር በአሁኑ ጊዜ የድል ባለቤት ሊሆን እንደሚችል በማወቅ በራሱ በመተማመን በቁርጠኝነት መነሳት የወቅቱ የሕዝብ ምርጫ ሊሆን ይገባል እንላለን። ዓለም አቀፍ የኢትዮጵያ ሴቶች ድርጅት ኢትዮጵያውያን ወገኖቻችን ለመብታቸው፣ ለአንድነታቸውና ለብሔራዊ ሕልውናቸው ለሚያደርጉት ትግል አጋር ነን። ወያኔ የሕዝብን ትግል ለማፈን በሕዝብ ላይ የሚያደርሰውን ግድያ፣ እስራትና ማሳደድ አጥብቀን እያወገዝን የወታደሩ ክፍል የአገር ሉዓላዊነትና የሕዝብን ደህንነት ከማስጠበቅ ያለፈ በወገኑ በኢትዮጵያ ሕዝብ ላይ መሳሪያውን እንዳያነሳ አጥብቀን እንመክራለን። የኢትዮጵያ ሕዝብ የሚያደርገውን ትግል በጎሳ ሳይከፋፈል በአንድ ኢትዮጵያዊ መንፈስ በመነሳት የወያኔን የጎሳ ሥርዓት ማስወገድ ይቻላል። የሴቶች ጥያቄ የአገርና የሰብአዊ መብት ጥያቄ አካል ነውና ኢትዮጵያ አገራችንና ሕዝቧን ከአደጋና አድን ዘንድ ለመላ ኢትዮጵያውያን ሴቶች የኃላፊነትና የግዴታ ጥሪ እናቀርባለን። ኢትዮጵያ ለዘላለም ትኑር። ዓለም አቀፍ የኢትዮጵያ ሴቶች ድርጅት ታህሳስ 28 2008። Come on, I'm going to go. ቀደም ሲል እንደገለጽነው ቀጣይ ስርጭታችን የጥያቄና መልስ ጊዜ ነው። የዛሬው እንግዳችን ዶክተር አበባ ፍቃደ ይባላሉ። ዶክተር አበባ ባለፈው ሳምንት የኢትዮጵያ አንድነት ሬዲዮ የአውሮፓውያንን አዲስ ዓመት ምክንያት በማድረግ የኢትዮጵያን ጊዜያዊ ሁኔታ ዳሰን ለማለፍ ባዘጋጀነው ስርጭት አጭር ቆይታ አድርገን አጠር ያለ አስተያየት መስጠታቸው ይታወሳል። ዛሬም ያንኑ ጉዳይ መንደርደሪያ በማድረግ ሰፋ ባሉ ጉዳዮች ዙሪያ እናወያያቸዋለን። ዶክተር አበባ ፍቃደ በኢትዮጵያ አንድነት ሬዲዮ በተለያዩ ወቅቶች በማቅረብ ትምህርታዊ መግለጫዎችና መሪ ሐሳቦችን ያካፈሉ ከታጋይ ኢትዮጵያውያን ሴቶች ተቀዳሚ ስፍራ ካላቸው መካከል በግንባር ቀደም የሚጠቀሱ ናቸው። ጤና ይስጥልኝ ዶክተር አበባ፣ ይሰማዎታል?
አዎ ይሰማል። ጤና ይስጥልኝ፣ እንደምን አላችሁ?
ደህና፣ እግዚአብሔር ይመስገን። ዶክተር አበባ፣ የኢትዮጵያ አንድነት ሬዲዮ የጥያቄና መልስ ለማድረግ ባቀረብንልዎት ግብዣ መሰረት ፍቃደኛ ሆነው በሰዓቱ ከኛ ጋር በመገኘቶ በአድማጮቻችን በራሴና እንዲሁም በሬዲዮኑ የዝግጅት ክፍል ስም እንኳን በደህና መጡ እያልኩ ወደ ጥያቄ እገባለሁ። ከኢትዮጵያ ጊዜያዊ ሁኔታ እንነሳ። ወያኔ የስልጣን ርካብ ከእጁ ወጥቷል፣ ወይንም ተቀባይነትን ወይም ለጀትመሲ በየወረዳው እያጣ ነው። የከፋፍለህ ግዛ የባርነት ሰንሰለት አንድ ለአምስት ጥርነፋ የሚለውም በመፈራረስ ላይ ነው። በወያኔ ግፍ የተማረረው ሕዝብ በሂደት ቀስ በቀስ ወያኔን ለመገላገል ቁርጠኝነቱን እያሳየ ነው። አሁን የቀረው በከተማዎች ነዋሪ የሆነው ከወያኔዎችና ካድሬዎቻቸው ጋር ትንቅንቅ እንዲጀምር ኢትዮጵያዊ ድርጅትን ፍለጋ ላይ ነው። ይህን በስጋት የሚያዩ ጥቅመኞች ደግሞ በህብረተሰቡ ውስጥ ፍርሃትን ለማስፈን ፕሮፓጋንዳ እያሰራጩ ነው። እሱም ህዝባዊ ቁጣ የሚፈጥረው ሁከት አገሪቷን ለበለጠ መከፋፈል ስለሚዳርጋት የወያኔ አፈቀላጤዎች ከማናውቀው መልአክ የምናውቀው ሰይጣን ይሻለናል እያሉ ነው። እርሶ ይህንን ስጋት በተመለከተ ምን አስተያየት ይሰጡናል? አመሰግናለሁ። ይቀጥሉ።
እሺ፣ እኔም በቅድሚያ በድጋሚ ማመስገን ወዳለሁ የአንድነት ሬዲዮ ለምታደርጉት ትብብር፣ ኢትዮጵያዊነትን ለሚያራምዱ ኢትዮጵያውያን እኔንም ጭምር የምትሰጡት መድረክ ከፍተኛ አስተዋጽኦ ስላለው በተለይ በአሁኑ ጊዜ ለማመስገን ወዳለሁ። እግዚአብሔር ይስጥልኝ። ወደ ጥያቄው ስመለስ ስጋትን በተመለከተ አለ የለም ስጋት የሚለውን ባለፈው ሳምንት እናንተም እንዳላችሁት ጠቀስ አድርጌው ነበር። በእርግጥ የሚያሰጉ ሁኔታዎች አሉ፣ ግን በሁለት በኩል ለመክፈል ፈልጋለሁ። ህዝባዊ አመጽ፣ የኢትዮጵያ ህዝብ በወያኔ ቲፒኤልኤፍ የተጫነበትን የባርነት ቀንበር ለማስወገድ የሚያደርጋቸው ህዝባዊ ቁጣዎች፣ ህዝባዊ አመጽ፣ ትግል በዛም መንገድ ላይ ሁከታ መፈጠር የሚገባም የሚጠበቅም ነው። ስጋትም ቢኖረው ይህንን ህዝባዊ አመጽ የሚመራው እና የሚያስተባብረው ኃይል እስካለ ድረስ ለህዝባዊ ጥቅም እንዲውል ያደርገዋል ማለት ነው። ይሄ አንደኛው ስጋት ነው። ተገቢ ስል አብሮ ከነጻነት ጎዳና ጋራ ተያይዞ የሚመጣ ጊዜያዊ ቀውስ ነው። ይሄም ጊዜያዊ ቀውስ ዘለቄታ ያለው መፍትሄ ለማምጣት የሚደረገው ቁጣ ይሆናል ማለት ነው። ስለዚህ በዚህ መንገድ የሚመጣው ስጋት ተገቢ ስጋት እንጂ ያላግባብ የሚያስጨንቅና ህዝብን የሚረብሽ ወይም ሀገርን የሚረብሽ አይደለም። ሆኖም ግን በሌላ አንጻሩ ደግሞ ስጋት አለ፣ የተለያየ ስጋት አለ። የኢትዮጵያ ህዝብ ንቅናቄ፣ የኢትዮጵያ ህዝብ የነጻነት ሂደት ወያኔን ለማስወገድ በሚያደርገው ትግል ውስጥ የሚፈጠረው ስጋት ብቻ ሳይሆን ወያኔና ወያኔ መሰል ኃይሎች ከውጭ ኃይሎች ጋር በመተባበር ላለፉት 30-25 ዓመታት የተፈጠሩ ልዩ ልዩ ስጋቶች አሉ። ኢትዮጵያውያን አገር የሚወዱ ኢትዮጵያውያን በትኩረት ሊያዩአቸውና አስፈላጊውን እርምጃ ሊወስዱባቸው የሚገባ መላቸው። ከነዚህም ውስጥ እንግዲህ እንዶ አጠር አድርጎ ለመንደርደሪያ ያህልን ለወደፊትም ሌሎች ህብረተሰቡ እንዲወያይበት በግሎባል ደረጃ በአለም አቀፍ ደረጃ በአካባቢዋ ኢትዮጵያ በምን ሁኔታ ውስጥ ትገኛለች? አየር ላይ ያለች ሀገር አይደለችም። እሱ ብቻ ሳይሆን ደግሞ ልዩ ሀገር ነች። ልዩ ሀብት፣ ልዩ ስጦታ፣ ልዩ ጸጋ፣ ልዩ ታሪክ እና ልዩ ልዩ ሀብቶች ያሏት ሀገር ነች። ስለዚህ በዙሪያዋ ያሉ በአለም አቀፍ ደረጃ ያሉ ኃይሎች ይቺን ሀገር እንዴት ይመለከቷታል? ምን ሊያደርጓት ይፈልጋሉ? የሚለውን መመልከት አለብን ማለት ነው። እና በምስራቅ በመካከለኛው ምስራቅን ከተመለከትን የአረብ ሀገሮችን በአሁኑ ጊዜ እጃቸውንም እግራቸውንም ሰደው ኢትዮጵያ ውስጥም የኢትዮጵያ ወደብ የነበረውም አሁን አሰብ ላይም በሳውዲ አረብ የአግሪካልቸር ቦታ አለ ኢትዮጵያ ውስጥ በሰፊው የተሰጣቸው በእና ላሙዲ የገቡ ልዩ ልዩ የሀብት መበዝበዣ ድርጅቶች አሉ። ከነዚህም ጋር ደግሞ የውስጣዊ የሃይማኖት የአረብ በተለይ ደግሞ እነዚህ እስላሚክ እንትኖች የሚያስፋፏቸው ጂሃዲስት ሙቭመንቶች አሉ። በእነዚህ የቢዝነስም ሆነ የንግድም የአግሪካልቸርም በእነዚህ ሽፋን በውስጣቸው ግን መሬት አስፋፍቶ የመያዝና ኢትዮጵያንም የዛ ባለቤት ለማድረግ ነው። የነሱ በባለቤትነት እንዲይዟት ለማድረግ ነው። የሳውዲ እና የከታር በአሰብ በኩል መግባትን ስንመለከት አገር ውስጥም እንዳልኩት ቀደም ሲል በተለያዩ ተገንጣይ አስተሳሰብ ካላቸው ካያችሁ የተለያየ ጽሁፎችን በቅርብ ጊዜ የሚወጡ ዓለም አቀፍ ስነ ጽሁፎችን የፖለቲካ ስነ ጽሁፎችን ብትመለከቱ የዓለምን የኃይል አሰላለፍ በሚያዩበት ጊዜ የኢትዮጵያ ያለችበትን አደጋና ስጋት ይገልጻሉ። ይሄውም አደጋና ስጋት እነዚህ ያልኳቸው የአረብ ሀገሮች በዙሪያ ያሉት ሊቀራመቷት የሚሹት አንዱ ኃይል ሲሆኑ በምዕራባውያንም ኢሮፕንና አሜሪካንም ጨምሮ እነሱም የራሳቸውን በአካባቢው ያለውን ኃይል ለመቆጣጠር በሚያደርጉት ንቅናቄ የእነሱም እጅ ሌላ አንድ ኃይል ነው ማለት ነው። በሶስተኛ ደረጃ ደግሞ የኤዥያ የነ ቻይናን የመሳሰሉ ሀያል ሀገሮች በኢኮኖሚ በቁሳቁስ እና ከተለያየ መንገድ ካለው የወያኔ ስርዓት ጋራ በተሳሰረ መንገድ እነዚህ ሶስት የዓለም ክፍሎች በዙሪያዋ በሃይማኖትም በኢኮኖሚም በፖለቲካ መቆጣጠር እነዚህን ለማድረግ አሰፍስፈው ላለፉት ጥቂት ዓመታት በወያኔ አመቻችቶ ባስቀመጠላቸው መንገድ አሁን ይህንን ስራ ላይ ለማስፈጸም አግሬሲቭሊ የሚሰሩበትና የሚያካሂዱት ተግባር ነው። ቅድም የጠቀስኩት የዓለም አቀፍ ጽሁፎችና የፖለቲካ ሰዎች የሚሰጧቸው አሰስመንት አስፈላጊ ነው ያልኩበት ምክንያት ይህንን ሁኔታ በሚተነትኑበት ጊዜ ልዩ ልዩ political analysts በሚተነቱንበት ጊዜ የኢትዮጵያ ይሄንን የውጭ ኃይሎች ቻይናም አሜሪካና አውሮፓ የምስራቅ መካከለኛው ምስራቅ ሀገሮች አረብ ሀገሮች ይሄ ሁኔታቸው ሙሉ ለሙሉ ሊሳካላቸው የሚችልበት ሁኔታ አለ። ይሄም ሁኔታ ኢትዮጵያ እንደ አንድ ሀገር ጠንካራ ሆና እንዳትገኝ በውስጧ ተቦርቡራ በኤትኒክ በጎሳ ላይ የተመሰረተ አወቃቀር በሀገሪቷ ውስጥ ስላለ በቀላሉ ማንኛቸውም እነዚህ ዓለም አቀፍ ኃይሎች በቁጥጥራቸው ስር ሊያደርጓት ይችላሉ ይላል። ስለዚህ ምንድነው እነዚህ የውጭ ጠላቶችም ተቃቃንቃኞችም ለጥቅማቸውም ኢትዮጵያን ሊጠቀሙ የሚፈልጉ ኃይሎች ኢትዮጵያን በስራቸው በጫማ ስራቸው ውስጥ ለመክተት የሚችሉት ኢትዮጵያ ደካማ ሆና ስትገኝ ነው። ይሄም ድክመት እንዲሁ እንደ ሌሎች ሀገሮች በኢኮኖሚ በየጊዜው በሚመጣ ወደ ላይና ወደ ታች የሚል ድክመት ሳይሆን የአገሯን ማንነትና ምንነት ውስጧን መዋቅሯን ኦሬዲ አፈራርሳ ዝግጁ ሆና ተጠብቃለች። ህብረተሰቡን በኤትኖሴንትሪዝም አደራጅቶ ያስቀመጠ መንግስት አለ። ይሄንን ሁኔታ ከተጠቀምንበት የበለጠ የምንፈልገውን እናገኛለን የሚል ስጋት አለ ማለት ነው። በዚህ ሁኔታ ማንኛቸውም ስጋት እውን የሚሆነው ስጋቱ እውን እንዳይሆን የሚፈልግ ኃይል ሲኖር ነው። በዚህ ሁኔታ አረቦችም አሜሪካኖችም አውሮፓውያኖችም ኤዥያዎችም ኢትዮጵያ ውስጥ መግባትና የፈለጉ ኢትዮጵያን የተበታተነችውን ኢትዮጵያ ሪሶርስ እንደ ልብ መጠቀሚያ ለማድረግ የሚፈልጉበትን መንገድ የሚዘጉት የሚዘጋውና አቦርትድ የሚሆነው ተጨናግፎ የሚቀረው ኢትዮጵያ ያላትን ኃይል ስትጠቀምበት ነው። ይሄ ኃይል ደግሞ ምንድን ነው? በአሁኑ ጊዜ ያው እንደምታቁቶላችሁ ግማሹ የዘይት ይላል ግማሹ ሪሶርስ በመፈለግ የውሃ አለ የብዙ ነገር አለ። ከነዚህ ሀብቶች ሁሉ ትልቁ ሀብት ህዝብ ነው። የህዝብ ቁጥር ኃይል ነው። ቀደም ሲል የኢትዮጵያን በትኩረት በመጥፎ አይናቸው ይመለከቷት የነበሩ አውሮፓውያን እንደነ ኪሲንጀር አይነት ግለሰቦችም የተለያዩ ድርጅቶችም ያስቀመጡት ምን አለ ለወደፊት አውሮፓውያንና የምዕራቡ ኃይል እየጠነከረ እንዲሄድ ከተፈለገ አፍሪካን እንደ ልብ መቆጣጠር ምንችልበት ሁኔታ የሚፈጠረው ይሄ በህዝቡ ቁጥር እያደገች የምትሄደው ኢትዮጵያ አስጊ ነች። አንድ ህዝብ ሪሶርስ ማለት ህዝብ ነው። ከነዚህ ከቀደም ከተቀስቀስኳቸው ቁሳቁስ የበለጠ የዚህ ህዝብ ደግሞ ኮምቢኔሽን አንድ ትልቅ በርካታ ህዝብ ያላት አገር መሆኗ ብቻ ሳይሆን ኢትዮጵያ አስጊነቷ ታሪካዊና ጥንታዊ አገር ነች። ይሄ ትርጉም አለው። ታሪካዊና ጥንታዊ አገር መሆንን አንድ ህዝብ በሚያውቅበት ጊዜ ዛሬ ላለበት ችግር የጥንታዊ ስነ ልቦናዊም ሆነ ባህላዊም ሆነ በዘሩ የሚተላለፈውን ማንነቱን በውስጡ ዛሬ በሚይዝበትና ያንን መሳሪያ በሚያደርግበት ጊዜ ከህዝብ ብዛት ጋር ይሄን ጥንታዊ ማንነትና ምንነትን አብሮ ከአጣምሮ ከያዘ የማይቻሉ ኃይል ይሆናሉ የሚል ስጋት ስላለ ቀደም ተብሎ የታቀደ ነው ማለት ነው። ኢትዮጵያን ትልቁ ሀብቷ አንዱ ከፍተኛ ቁጥር ያላት የአንድ ሀገር ህዝብ መሆን ነው። ይሄም የሚፈራረሰው እንግዲህ ያው ወያኔዎች በውክልና በግልጽም በስውርም ይህንን ተግባር ሊፈጽሙ የሚችሉት ኢትዮጵያ ያላትን ዳይቨርሲቲ ያላትን ያሸበረቀ የህዝብ አይነት ለመለያያ እንዲጠቀሙበት ከፍተኛ ገንዘብና ከፍተኛ ህይወትም ጭምር እስከዛሬ ድረስ የተደረገው ትግል ማለት ነው በአካባቢያችን የዚህ ትግል ውጤት ነው። እና ቲፒኤልኤፍ መጨረሻ ላይ ስልጣን ላይ ተቀመጠላቸው የበለጠ ተመቻቸ ማለት ነው። ሶ ይሄ ስጋት አለ። ይሄ ስጋት ምንድነው? በዙሪያችን ያሉት ኃይሎች በምዕራብ ሀገሮችም በኤዥያም ያለው ኃይል የተከፈተ ቤት አገኙ ባዶ ቤት ተገኘ ውስጡም ያለው ህዝብ እንዲላላ ተደርጎ የተገኘ ይመስላልና ይሄንን ተጠቅመን ምን ፈልገውን እናደርግ ኢትዮጵያንም እንበትን በቁጥጥራችንም በሃይማኖትም ሆነ በኢኮኖሚ በፖለቲካ በባህል ቁጥጥራችን ስር እናድርጋት የሚለው ከመቼውም ጊዜ በበለጠ ጉልቶ የሚታይና አሳሳቢና አስጊ ሁኔታ መሆኑ እርግጥ ነው ለማለት ነው። እኔ ግን በዚህ መተው አልፈልግም። ይሄው ደካማ ጎን የተባለው ኃይላችን እነሱ በርቡረው ከጥንታዊነቷንና የቆየ ታሪክ የቆየ ማንነት ጥሪት ማለት ነው ቅርስና ውርሷን ከወሰድንባት ለማጥፋት እንችላለን የሚለው ነው። እኔ ደግሞ ምንድነው ኢትዮጵያውያን ይሄ ዝክ ቅርስና ውርስ የኢትዮጵያዊነት የኢትዮጵያ ህዝብ ሀብትነት የኢትዮጵያ ሪሶርስ ባለቤትነት የአንድ ህዝብ መሆናቸውን በሚያረጋግጡበት ጊዜ እነዚህ ኃይሎች እንኳን አይለው ቢመጡ ልክ እንደ ጥንት እንደ ቅድም አያቶቻችን አሸንፈን እንደምንመልሳቸው እርግጥ ነው። ስለዚህ ይሄ አስጊ አይደለም በኔ በኩል አስጊ የማይሆነው ይሄንን ኢትዮጵያዊነትን አጠናክሮ ኢትዮጵያዊነትን ይዞ የኢትዮጵያ የጥንት ኢትዮጵያን አባቶቻችንን ስነ ልቦናና ስነ መንፈስ ይዘን ብንጓዝ አሁን ያለውን የህዝባዊ አመጽ በትክክለኛው ለኢትዮጵያ ህዝብ ነጻነትም እንዲሆን ሌሎችም እንደ ታሪካዊ አባቶቻችንና እናቶቻችን እንዳደረጉት አፍረውንና አክብረውን እንዲኖሩ ይደረጋል ማለት ነው። ስለዚህ ይሄ አማራጭ ይሄ ከሰይጣን ከመናቀው መልአክ ከመናቀው ሰይጣን ከመናቀው መልአክ ነው መናቀው ሰይጣን የሚለው ይሄ ትክክለኛ አባባል አይደለም። ይሄንን እኔው ልጊዜ ጠረጥራለሁ በፖለቲካ ሂደት ውስጥ የሚወረወሩ ፕሮፓጋንዳዎች መንፈሶች አባባሎች ተጠቃሚ ኃይል ከኋላ አላቸው ዝም ብለው የሚወረወሩ አይደሉም። ከሰይጣን ጋር ቢሆንም ሰርተን ወያኔን እናባር ካለው እንትን ሰይጣኑ ይሻለናል መልአኩ ይሻል እነዚህ ምንድነው የራስን ምርጫ ማሳጣት ነው። ሁለት መጥፎ ነገሮች ቀርበው ከሁለቱ ኃይል በወያኔ እየተገዛችሁ ኑሩ ወይስ በኦኤልኤፍ እየተገዛችሁ ኑሩ ወይስ በአረቦች እየተገዛችሁ ኑሩ እነዚህ ናቸው እንደ ምርጫ ከነዚህ ውስጥ ምረጡ እንደማለት ነው። ከነዚህ ውስጥ ለምርጫ ያልቀረበውና ከምርጫም በላይ መፍትሄ የሆነው እኛ ኢትዮጵያውያን የምንፈልገውን መልአክ መፍጠር እንችላለን የምንፈልገውን ኢትዮጵያ የምንፈልገውን የፖለቲካ ስርዓት የምንፈልገውን መፍትሄ መፍጠር የምንችል ሰዎች ነን። ይሄ አማራጫችን ነው። ሁለት መጥፎ ነገሮች ወይም ሶስት አራት መጥፎ ነገሮች ምርጫችን ሊሆኑ አይገባም የሚል ነውና ስጋቱ የኢትዮጵያ ህዝብ አመጽዋል። የኢትዮጵያ ህዝብ በወያኔ ላይ በልቡ ካመጸ ከገቡበት ቀን ጀምሮ ነው ማለት ይቻላል አመጽው ነው የኖረው። ይሄንን አመጹን በተግባር የሚተረጉምበት መንገድ አላገኘም ለብዙ ጊዜ እንዳልኩት ከላይ ህዝቡን ከስረ በሰፊው አስቀምጨይ ከላይ ይሄንን ሁኔታ የሚጫወቱ ይሄን ድራማ ተዋናኝ የሆኑ ኃይሎች አሉ። እነዚህም ኃይሎች በስፋት የኢትዮጵያ ውስጥ ያሉ ምሁራን ከምሁራንም ደግሞ በጎሳ ፍልስፍና በውጮች በረቀቀ በጎሳ ፍልስፍና የታነጹ ምሁራን ናቸው እና እነዚህን ምሁራን ነው እንግዲህ ከላይ ከወያኔና እነሱ በመሃል ሆነው ከስር ህዝቡ አመጹን ሊገልጽ እንዳይችል ያመጹ አካሄድ ህዝባዊ ነጻነት የኢትዮጵያ ህዝብ ራሱን በራሱ የሚያስተዳድርበት ያገሩ ለዓላማነት የተከበረበት ህዝቡ ሰርቶ የሚኖርባት ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሶ የሚኖርባት መመገብ ብቻ ሳይሆን በመንፈስም ጠግቦ በህሊናው በስነ ልቦናው መረክቶ የሚኖርባትን አገር መመስረት የሚለውን ነገር ለዛ ትግል እንዳይሄድ እንቅፋት የሆኑት ከላይ የወያኔ ስርዓት ሲሆን ከወያኔ ስርዓት ስር ሆነው ደግሞ ለዚህ አመጽ እንዳይገለጽና አመጹን ወደ ግራ ወደ ቀኝ በተለያየ ጊዜ የሚቀለብሱት እነዚሁ በመሆር የተማሩ በጎሳ ፍልስፍና ያንድን ህብረተሰብ የተለያየ ዘር መኖር ዘር ሳይሆን ጎሳ ኤትኒሲቲ ማለት ነው በቋንቋ በምን የዳበረች ለዚህ ነው እኮ የሰለጠነች የጥንታዊት ሀገር የምትባለው ትላንት ያልተፈጠረች ብዙ ህዝቦች ብዙ ህዝብ በተለያየ መንገድ በተለያየ የኑሮ ስታይል የሚኖርባት ሀገር ስለሆነች ነውና ያንን ሀብት ያንን ጸጋ እንደ ክፋት ተለውሶ ለምን ብዙ ሆነን በሚል ወይም ለምን ታላቅ ሆነን በሚል ሰልፍ ሄትረድ ሰልፍ ዲስትራክቲቭ ሆኖ ስነልቦና በስነልቦና የታነጹ ምሁራን ስለነበሩ ነው። ስለዚህ የኢትዮጵያ ህዝብ በርግጥ ለዚህ ጥያቄ እንደው ለማሰር ብዬ ነው ካመጸ በልቡ ካመጸ ቆይቷል። በተግባርም በሚገልጽበት ጊዜ በተለያየ መንገድ የሚቀለብሱት እነዚሁ የፖለቲካ ተዋናኞችና ምሁራን ናቸው። ስለዚህ ቁጣው ስጋት የለም ልንሰጋ አይገባም ምለው ምን ላይ ነው የኢትዮጵያ ህዝብ ፈርቶ ወይም ደግሞ አንዳንድ ነገሮች ችግር ይመጣል ወይም ምን ከሚል ቦታ ተነስቶ አይደለም ነጻነቱን የሚያስጠብቀው ያለውን ማንኛውንም ዋጋ ከፍለን ምክንያቱም የሚገባን ህዝብ ነንና ኢትዮጵያውያን ነንና የሚገባን ነጻነት ነውና የነጻነትን ዋጋ የሚያውቅ ህዝብ ውስጥ የተወለድነን ከዛ ዝርያ የመጣነን ስለዚህ ለነጻነት ዋጋ ያስፈልጋል። መንገላታት አለ፣ መታሰር አለ፣ መገደል አለ። እነዚህን ዋጋ ከፍለን ዲዘርቭ እናረጋለን ይገባናል ነጻነት ይገባናል ለዚህች ሀገር ባለቤትነት የሚለው ኢትዮጵያዊ ተነስቶ ቁጣውን ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ አካሂዶ ብሔራዊ መልክ ሰጥቶት መጓዝ ስጋት ሳይሆን ባለፈውም እንዳልኩት የነጻነት ጭላንጭል ነው። የድላችን መንገድ የሁለተኛው አሁን ያለንበት ምዕራፍ ነው ብዬ ነው ማስበውና ሰፋ አድርጌ ስጋቱን ልገልጽ የፈለኩት እነዚህ የምሁራን ኢትዮጵያ ውስጥ ምክንያቱም ምሁራን ጥቂት ሰዎች ናቸው ህዝቡን ወደዛና ወደዚህ የሚያንገላቱት እና እነሱን ማስተካከል በጣም አስፈልጊ ሆኖ ስለገባኝ ነው። በትንንሽ ነገር የትንንሽ የዚህ አርቲፊሻሊ የሚፈጠሩ የጎሳዎች አገር መሪ ከመሆን የታላቋ ኢትዮጵያ አካል መሆን የበለጠ መሆኑን እንዲገነዘቡና በዚህ በጠባብና በትንሽነት አስተሳሰብ ታላቋን ኢትዮጵያ ለብዙ ሺህ ዓመት የኖረችውን በእኛ ዘመን በእኛ ትውልድ አሳልፈን ለባዕዳን ስንሰጥና ስንብስ ሲበተን ማየት ለዘላለም የሚያስጠይቀን ጸጸት ውስጥ የሚከተን ምግባር ነው። ስለዚህ ጥሪው ምንድን ነው? ይሄ ስጋት ይሄ አረቦችም ሆነ የአውሮፓውያኖችም ሆነ የኤዥያዎችም ሆነ በተለያየ መንገድ ገብተው ቦርቡረውና ውስጣችን ተቀምጠው ባለቤት ሲሆኑ ማየትና ማፍረስ ትልቁ ወንጀል በእኛ ላይ ነው ተጠያቂ የሚያደርገው እና ስጋቱን ማሳየው ይሄንን ጎሳዊነት እና ጠባብነትን ወደዛ አስወግደን ዓለም አቀፍ አስጊ የሆነውን ሁኔታ የምናቆመው ኢትዮጵያዊነትን ማዕከል ስናደርግ ነው። ኢትዮጵያዊነት ለውስጣዊ ችግራችን መፍትሄ ይሆናል። ለውጩ ማሰፍስፎ ለሚቀመጠውም እንደገና ተመልሰው አሁንም እነዚህ ጥንታዊ ኢትዮጵያውያን ናቸው አሁንም አይበገሩም የሚለውን እንድናመጣ ያደርጋል እና ትኩረት የሰጠሁበት ምክንያት አሁንም ያሰፈሰፈው የህዝቡን ጥያቄና የህዝቡን ስሜት ቀልብሶ ወዳና ወዲህ የሚያደርገው በተለያየ ጎሳ ሽፋን ውስጥ ያለውን ምሁር እንዲመለከተውና እንዲያስብበት ከማሰብ ነው።
በጣም 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 ሰፊ ማብራሪያ ነው። አመሰግናለሁ። በቀጣዩ እስኪ ደግሞ በዚህ በዳያስፖራ ውስጥ ወይም ደግሞ ዳያስፖራ የሚለው ቃል መቼም አግባብ አይደለም ብለዋል ካሁን በፊትም። እስኪ በስደት በውጭ የምንገኘው ልበለውና በዛ ልተርጉመው ስላለነው ድምጽ ግምት ውስጥ በማስገባት አንድ ጉዳይ ላንሳ። በኢትዮጵያ ውስጥ ለሚካሄደው ተቃውሞና መፍትሄ ፍለጋ ዙሪያ የተለያየ አስተያየቶች እያስተናገደ ነው እየተነገረ ነው ያለው። ከሚሰጡት መፍትሄዎች አንዱና ዋነኛው አዛውንቶች፣ ማግሌዎች፣ የኦሮሞና የአማራ ልሂቃኖች ተቀራርበው ቢወያዩ ኢትዮጵያን ማዳን ይቻላል የሚለው የብዙዎችን ልቦና ስቧል። በሌላ በኩል ደግሞ ለ25 ዓመታት ዘውግ ተኮር ፕሮፓጋንዳ ውጤት የሆነው እንቅስቃሴ የሸከፈው የጸረ ኢትዮጵያ ስነ ልቦና መፍትሄውን የሚያስተናግድ ሁኔታ ለመፍጠር እንዳይቻል ተደርጎ ተይዞ ቆይቷል። ኢትዮጵያን እንደ አገር የሚጠሏት ግን ያቋም ለውጥ አላደረጉ። ይህ ባለበት ሁኔታ የውይይት መንፈሱን ለመፍጠር ምን መደረግ አለበት ይላሉ? አመሰግናለሁ።
እሺ ግዜ በጣም ጥሩ ጥያቄ ነው። ብዙ ጊዜ ደጋግሜ ከመናገረው ነገር ምንድነው በውይይትም ሆነ በተሻማግሎም ሆነ በተለያየ መንገድ በጦርነትም ሆነ በነን ቫይለንስ ትግል በማንኛቸውም ትግል አንድ ሰው አንድ ህዝብ አንድ ሀገር ለሚፈልገውን የሚያገኘው መጀመሪያ ራሱ በቆመበት አላማ ላይ ጥርት ያለ አመለካከት ሲኖረውና ራሱ ኃይል ሆኖ ሲገኝ ነው ብዬ ነው ማስበው። ሌሎችን ማንኛውንም ነገር በዙሪያው የሚሰበስበው አንድ ጠንካራ ፎርስ ውስጡ በሚኖርበት ጊዜ አንድ የሚያሽከረክር ኃይል በውስጡ የራስ ኃይል ዳብሮ ሲገኝ ለመሸማገልም በዛ ባንተ ኦርቢት ውስጥ ለመሸማገልም ለመታረቅም ለመጣላትም ለማንኛቸውም ለምትፈልገው ነገር በዙሪያ ይመጣል ማለት ነው። ሶ አሁን ከኢትዮጵያን ከመጥሏትና ወይም ኢትዮጵያን ለማጥፋት ወያኔና ወያኔው ያስተሳሰብ ካላቸው ኢትዮጵያዊ አይደለሁም ኢትዮጵያ ጠላቴ ነች ይሄ ደግሞ ያንድ ሀገር ህዝብ ውስጥ ያለ ነገር ነው አሉ ባለም ላይ ታይተዋል ሰልፍ ሄትረድ የሚባል ኖሽን አለ የጭቆና መጥፎነቱ ከተወሰነ ጊዜ በኋላ መድኃኒትህንም እንደ ጠላት መለከተዋለህ መፍትሄህንም እንደ መጥፎ ነገር እንደ መርዝ ትመለከተዋለህ ሶ ለነዚህ አሁን ላልካቸው ኢትዮጵያ ለሚጠሉ ኃይሎች ጥላቻቸው ከመዳበሩ የተነሳ ለሚፈልጉት ነገር መፍትሄ የሚሆነውን ነገር እንደ መፍትሄ እንዳያዩት በአይነ ህሊናቸውና በመንፈሳቸው ይጋረድባቸዋል ማለት ነው። አሁን የምናየው የኦሮሞ ኢሊት የሚባሉ የቲፒኤልኤፍን በላቸው ኤልኤፍ ወነ ኤልኤፍ ወዘ እነዚህ በሙሉ ህዝቡን አይወክሉም በአንድ በኩል ይሄ መታወቅ ያለበት ነገር ነው። ጀስ ከላይ ሆነው ድራማውን ስለሚሰሩና ተዋናኝ ስለሆኑ የኢትዮጵያን ኦሮሞ ህዝብ ይወክላሉ ማለት ሳይሆን ኢንፋክት ከመጨለሙ የተነሳና መፍትሄ ሰጪ ከመሆን አልፈው ጨቋኝና ኢምፖዘር ነው የሚሆኑት። የነሱን አመለካከት በህዝቡ ላይ ይጭኑበታል። የኦሮሞ ህዝብ ለምሳሌ በታሪኩ ኢትዮጵያዊ ነው። በኢትዮጵያ ውስጥ በሚደረጉ ገንቢና አፍራሽ ነገሮች ባርበኝነት፣ ባጥፊነት፣ ባልሚነት በማንኛቸውም በቅርስ፣ በውርስ፣ በአስተሳሰብ መወራረስ ሰፊ ቦታ ያለው ህዝብ ነው። ይሄን ህዝብ ትላንትና እንደተፈጠረ የዛሬ 24 አመት ወያኔ ፈጥሮ የሰጠውን በረት በዛ ውስጥ ኦሮሞያ ነው የምንባለው ብሎ ያንን ኢንተርቴን ማድረግና ያንን በህዝብ ላይ ማስፈር በህዝቡ ላይ አንዲሞክራቲክ የሆነ ተጽዕኖ ነው የሚያደርጉት ማለት ነው። መብቱን ነው የሚገፉት እንኳን ሊታገሉለት በስሙ የቆሙት። ይሄም የሚመጣው እንግዲህ ከዚህ መጋረድ ነው። ይሄንን መንፈስ ስነ ልቦናዊ ጋርዶሽ ካልተገፈፈ በስተቀር ከነዚህ ሰዎች የሚጠሉህና የሚወዱ ሰዎች ቁጭ ብለው ሊመካከሩ አይችሉም። ኢትዮጵያን የሚወዱና የሚጠሉት ቁጭ ብለው ሊመካከሩ አይችሉም። እስከዛሬም ድረስ በህብረትም በለው በሽምግልናም በለው በፖለቲካ ድርጅቶችም ስብስብ በውስጣቸው የያዙት ፍሬ ነገር የሚያራርቅ ሆኖ ከላይ ግን እንዲሁ ዝም ብለው እንነጋገር ስላሉ የሚጠፋ ውስጥ ያለው መጥፋት አለበት መጀመሪያ። በውስጥ ኢትዮጵያዊ ሆኖ ኢትዮጵያዊነትን ሊጠላ የቻለበት ምክንያት ምንድን ነው? ለምንድን ነው? እነማን ናቸው? ከየት ነው የመጡት? እነሱ ራሳቸውን ችለው እንዲመረምሩ ማድረግ። የኢትዮጵያ ህዝብ ግን በቅርቡ አንድ ታሪካዊ መጽሐፍ አነብ ነበርና የውጭ መጽሐፍ ነው ግን በእነዚህ መጽሐፍ በጣም ሰፊ ሬፈረንስ ያለው ዶክመንት ነውና ስለ ኢትዮጵያ ታላቅነት ስለ ኢትዮጵያ ምንነት የሚያወሳና ስለ ዓለም ስልጣኔ ነው ነገሩ። በዓለም ላይ ይላል የመጀመሪያ መንግስት የሚባል በዓለም ላይ መንግስት የመንግስት ስርዓት የመሰረተች ኢትዮጵያ ነች ይላል። እንግዲህ መንግስት ብሎ በመመስረት እንዲሁም ደግሞ ፍልስፍናና ሃይማኖት የመጀመሪያ there is no other አገር የመጀመሪያውን የመሰረተ ከዛ በተዋረድ በማንኛቸውም ዘርፍ ኢትዮጵያውያን ለዓለም ከፍተኛ አስተዋጽኦ ሲሰጡና የሰለጠነ ህዝብ ነበር ማለት ነውና ያ ምንድነው ችግራቸው እዛ ያደረሱበት እዚህ ያደረስንበት ለዛም ደግሞ መንግስትንም ለመፍጠር ሃይማኖትንም ፍልስፍናንም አኗኗርንም አብሮነትን እነዚህን ሁሉ ሊፈጥሩ የቻሉበት ምክንያት ችግሮቻቸውን በባለቤትነት በውስጣቸው ባደረው መንፈስ እኛ ራሳችንን የራሳችን ችግር መፍታት የምንችል ልዩ የእግዚአብሔር ፍጡር ነን ብለው ስላመኑ ነበር። ስለዚህ ዛሬም ኢትዮጵያውያን ካመኑ ስለማንነታቸው ካመኑና በራሳቸው ላይ ኩራት ካላቸው ይሄ በሚጣለው በሚወረወረው ፕሮፓጋንዳ ሳትመጡ ብዙ ሰዎች ለማሰናከል ይሄ የቆየ ታሪክ ነው ይሄ ምንትስ ነው ይሄ ምናምን ነው የሚሉት አለ ያንን ወደ ጎን አድርጉት። የትላንትና ማንነት ለዛሬ የዛሬ ተግባር ለነገ ተያይዘው የሚሄዱ ናቸው ይጠቅሙናል። ስለዚህ በኢትዮጵያዊ መልክ ህዝቡ በኢትዮጵያውያን አይን በማየት በኢትዮጵያውያን መነጽር በመመልከት ያለበትን ችግር መፍታት ይችላል ብያምናለሁ። ከላይ ያሉትን እነዚህ ድርጅቶችን ተገጣይ ሐሳቦችን እነሱ ደግሞ ራሳቸውን ችለው በራሳቸው መንገድ ህዝብ ቻሌንጅ ሲያደርጋቸው አመለካከታቸውን ሊቀይሩ ይችሉ ይሆናል ሊሻሻሉ ይችሉ ይሆናል በዛው በጥፋትም ከስመው ሊቀሩ ይችሉ ይሆናል። መወያየት ህዝቡ እንዳለበት አምናለሁ። ኢትዮጵያውያን በራሳቸው በውስጣዊ ዕውቀታቸው ታሪካዊ ዕውቀታቸው በከውስጣቸው በያዙት ጥንታዊ ማንነት ቁጭ ብለው ተነጋግረው ተወያይተው ያላቸውን ችግር መፍታት እንደሚችሉ አምናለሁ። ግን ጥያቄ ይህ ላይ እንዳነሳው ኢትዮጵያን የሚጠሏትና የሚወዷት የሚለው አካሄድ ስራ ፈትነት ነው። የህዝቡን ጥያቄ ላለመመለስና የወያኔና የወያኔን መሰል አይነቱ ሁኔታ ስር እየሰደደ እየተገዛገዘ እንድንኖር የሚያደርግ ቀውስ ነው ማለት የሚፈጠረው። ስለዚህ የኢትዮጵያ ህዝብ ግን እነዚህ የውጭ ኃይሎች መጥተው ቢንሰራፉ ማን ነው ተጠቃሚ? እነዚህ ወያኔና ወያኔ መሰል ነገቲቭ ኤልኤፍን አውርዶ ዛሬ ኦኤልኤፍን እናስቀምጥ የሚለውን አይነት ቢሄድ ማን ነው? አሁንም ሌላ ጥቂት ኦሮሞ ቱጃሮችን እንፈጥራለን እንደ ቲፒኤልኤፍ ህዝቡ ግን የባሰ ድህነትና ችግር ውስጥ ይገባል ማለት ነው። ስለዚህ ተጠቃሚ አይሆንም። ተጠቃሚ የሚሆነው ህዝቡ ራሱ ተመልክቶ በራሱ መንገድ ይሄ ደግሞ ይቻላል። ይሄን የሚያደርገው ግን ህዝብን የሚያስተባብር ህዝባዊ ኢትዮጵያዊ ብሔራዊ የሆነ የፖለቲካ ኃይል ሲመራው ነው። ህዝባዊ ብሔራዊ ኢትዮጵያዊ የሆነ የፖለቲካ ኃይል ሲመራው ነው። ይሄ ባልሆነበት መንገድ ግን እዚህኛው አንድ ጎሳ እዚህኛው አንድ ጎሳ ሰው ሆኖ ዝም ብሎ ቢጨቃጨቁት ወይም እርቅናም ጣቢሉት የሚሆን ነገር አይመስለኝም ብዬ ነው ማስበው። ጥያቄው ከማጋራ እንወያይ
ትክክል
ሳይሆን በምን ስለምን ሁኔታ እንወያይ በምን ጉዳይ ላይ እንወያይ ስለ ኢትዮጵያ ስለምንድን ነው የምንወያየው? እንደ ህዝብ እንደ ኢትዮጵያውያን የአንድ አገር ህዝብ ኃይል ነው ወገኖች። ዛሬ ትኩረት ልሰጥበት የምፈልገው ለምን የውጭ ጠላቶቻችን የተበታተነች 10 ሚሊዮን ኦሮሞ የምትባል ሀገር 15 ሚሊዮን አማራ የሚባል ሀገር 3 ሚሊዮን ትግሬ የሚባል ሀገር 1 ሚሊዮን ከዛ በታች ያለው በመቶ ሺና በአንድ ሺዎች የሚቆጠር ህዝብ ነው ያለ ይሄን ተበታተነን ስንቀመጥ ምን አይነት አገር ነው ለመመስረት የምናስበው? እና ይሄ የዚህ አይነት ውይይት ያስፈልጋል። ነገሮችን ግልጥልጥ አድርጎ ያለ ፍርሃት እውነትን መሰረት አድርጎ ማንነትን መሰረት አድርጎ በሚያወያዩ ኔጎሼት የሚደረጉና የማይደረጉ ነገሮችን ለይቶ ውይይት ማድረግ አስፈላጊ ነው። ቁርጠኝነትን ይጠይቃል። ኢትዮጵያን የሚወዱና ለማዳን ቁርጠኝነት ያላቸው እነዚህን በማበረታታት በማጠናከር ትክክለኛው መንገድ በማሳየት የሚያንቀሳቅስ ብሔራዊ ኢትዮጵያዊ ማዕከል ያለው የፖለቲካ አመራር በርግጥ ለእርቅም ለሽምግልናም ለነን ቫይለንስም ለማንኛቸውም ትግል ሊረዳ ይችላል ብዬ አምናለሁ።
በትክክል በጣም እግዚአብሔር ይስጥልኝ። እስኪ ይችኛውን ጥያቄ ደግሞ ላቀርብ። በቀጣዩ ስለ ምሁራኖች እናንሳ እስኪ ስለ ውጭ ስላለ ነው። በቅርቡ አንዱ ቅና ያላቸው ምሁር እንዲህ ብለዋል፣ ትግል እናደርጋለን የሚሉትን አትናገሯቸው፣ ባታግዟቸውም ቢያጠፉም ዝም በሏቸው፣ ምንም አያገባችሁም። የራሳቸውን ህይወት ትተው ወደ ትግል ሲሸጋገሩ እናክብራቸው የሚል ጥሪ አሰምተዋል። እኚህ ምሁር ይታገላሉ የሚሏቸው እነማን እንደሆኑና ለኢትዮጵያ የሚያመጡላትን ትንሳኤ ምን እንደሆነ ለመግለጽ ግን አልደፈሩ። እኛ በመሬት ላይ ያለውን ሀቅ ተመርኩዘን አንድ ጥያቄ እናንሳ። እኚህ ምሁር የሚያመልኩባቸው ቡድኖች OLF, OPDO, AGA, ግንቦት ሰባት፣ የሲዳማ ነጻ አውጪ፣ የአፋር ነጻ አውጪ ወዘተ መሆናቸውን ምሁሩም ያውቋቸዋል፣ ኢትዮጵያዊም ለይቶ ያውቃቸዋል። ድርጅቶቹ በሞላ የወያኔ ህገ መንግስትን ይተግበር የሚሉ ናቸው። እኚህ ምሁር በወያኔ አምሳያ የተፈጠሩትን ድርጅቶች አስመልክቶ የሰጡት አስተያየት ከኢትዮጵያዊነት መንፈስ እጅጉን ያፈነገጠ ነው። እርስዎ በዚህ ዙሪያ ምን አስተያየት አለዎት? አመሰግናለሁ።
ቀደም ሲል እንደጠቀስኩት ብዙ ስህተቶች ከህዝባችን ጋር ነጥሎንና ነጣጥሎን የሚያስቀምጠን ብዙ ስህተቶች የሚካሄዱት ያልኩት ለዚህ ነው። በመሆራን በዚህ መሆራን ሲባል መቼም ችግር ነው፣ ሚስ ኤጁኬትድ በሆኑት ወይም ደግሞ በራሳቸው በኢትዮጵያዊነታቸው ላይ ጠንካራ እምነት ሳይኖራቸው እንዲሁ የሆኑት ማለት ነው። እና እኚህም አሁን እናንተ ያላችሁት ሰው ከአሁን በፊትም ሌሎች ሰዎች እኔ እንኳን በማን በግልጽ ቢቀመጥ ጥሩ ነበር፣ በተለያየ ድርጅት በዚህ በተለይ በኤርትራ ላይ በመታገል በኤርትራ ውስጥ ይደረጋል በሚባለው ትግል ይኸው አሁን ሁሉንም ነገር እያየ ነው ነው ዝም በሏቸው አትናገሯቸው የሚሉ የሚባል አባባል አለ። ይሄ ከፍተኛ ስህተት ነው። በጣም በጣም ከፍተኛ ስህተት ነው። የምንነጋገረውና የምንወያየው ሀሳብ የምንሰጣጥበት ጉዳይ የምንተቻችበት ጉዳይ ስለ አንተ ቤት፣ ስለ እኔ ቤት፣ ቤት ስለምታደርገው ስለ ግል ህይወት አይደለም። ስለ ጋራ ቤታችን፣ ስለ ጋራ እናታችን፣ ስለ ጋራ ህዝባችን ነው የምንወያየው። ስለ ኢትዮጵያ፣ ስለ ኢትዮጵያዊነት ነው። ስለ ኢትዮጵያና ስለ ኢትዮጵያዊነት ከሆነ ማንኛውም ኢትዮጵያዊ በሀገሩ ጉዳይ ላይ ያገባኛል ብሎ ሀሳብም አንደኛው ሰው አንተ የምትታገልበት መንገድ ህዝብን የሚጎዳ አገርን የሚጎዳ አገርን አፍራሽ ከሆነ ለህዝብ የረጅም ጊዜ መከራና ድህነትን የሚያሸክመው ከሆነ የምትሄድበት መንገድ ትክክል አይደለም ብሎ መናገር ኃላፊነት ብቻ ሳይሆን ግዴታ ነው። ህያው ለሆነ ራሱን ላወቀ ትክክለኛ ኢትዮጵያዊ ምሁር ይሄ መንገድ ኢትዮጵያንና ህዝቧን ይጎዳል ብሎ መናገር አስፈላጊና ጠቃሚ ብቻ ሳይሆን የህሊናም የማንነትም ግዴታ ነው፣ መንገር አለብን። ይሄን አትንገሯቸው። አንዱ በሰፊው ካሁን በፊትም ምናልባት እናንተም ጋር ጠቅሸው ይሆናል። አንዱ እነዚህ የተማረው ክፍልና የተማረው ክፍል የሚያንቀሳቅሰው የተባለውን ሂደት ስመለከት ከሚያደርጓቸው ነገሮች ምንድን ነው ግልጥልጥ አድርጎ አሁን ቅድም መጀመሪያ ከዚህ ቀደም ብለህ ለጠየቀው ሽምግልና ወዘተ ላልከው ጥያቄ የሚሰራው ግልጥልጥ አድርጎ እውነትን ይዞ በእውነት ስትወያይ እንጂ ከላይ ከላይ በማለባበስ ሞራላይዝ በማድረግ አትንኳቸው፣ አትናገሯቸው፣ የራሳቸው የራሳቸውን ቅድምን ብየዋለሁ ከሰይጣንም ጋር ቢሆን ይተባበሩ። ይሄ በፍልስፍናም በሃይማኖትም በሳይንስም በየቱም አያስኬድም መልሶ ይበላሃልና። ስለዚህ እንዲህ አይነት የሚሰጡት የሚወረወሩት አንድም በፕላን ታስቦባቸው የሚደረግ ነው። ህዝብን ማዘናጊያ ሞራላይዝ በማድረግ የእውነተኛን ጥያቄ እንዳትመረምር እንዳትፈትሽ ለማዘናጋትና የሌሎችን ጎል የሌሎችን ግብ የሚመታ እኛ የምንፈልገውን ደግሞ የሚያጨናግፍብን ነው። ሊነገር ይገባል ማንኛውም። ምክንያቱም ስለ ጉዳዩ ስለ ራሱ ጉዳይ አይደለም። አቶ ከሌ፣ ወይዘሮ ከሊት፣ ዶክተር ከሌም ከሌ ከሌ ተባብሎ የሚያደርገው ትግል በኢትዮጵያ ህዝብ ትግል ነው። ቅድም እንዳልኩት በኦሮሞ ህዝብ ላይ የኦኤልኤፍ ኤሊቶች የጫኑት ተጽዕኖ አንዲሞክራቲክ የሆነ የህዝብ ንቀት እነሱ በሚፈልጉት በአርበኝነት የገነቧትን አገራቸው ከህዝብ ጋር ከሁሉም ኤትኒክ ግሩፕ ጋር ተወራርሰው የኖሩበትን አገር አገርህ አይደለም ምንትስ ነው ብለው ዲፋይን አድርገው እንደጫኑበት ማለት ነው። አሁን ደግሞ ሌላውን ኢትዮጵያዊ ምሁር ለሀገሩ የሚያስበውን አትናገር እና ብዙዎቹ አሁን እነዚህ ዲሞክራሲ የሚሉ ሰዎች ናቸው። ግን ቬሪ የዲሞክራሲ ኤሰንሱን ገና ከዚ ከወዲሁ በተግባር እያሳዩን ነው። አትናገሩ፣ ሄደዋል፣ እናንተም ሂዱ። ወደ አስመራ ሄደዋል ሰዎች ሰምቻለሁ። አንዳንዱን አልፎ አልፎ በሚደረጉት የሚደረጉትን ውይይቶች እሰማለሁ። እንደ ትልቅ ነገር ከዚህ አስመራ ሄደው ሰዎች ከአሜሪካ አስመራ ስለገቡ እንዳትናገሯቸው። እኔ አንድ እንደውም አንድ አንዱ አቶ ኤፍኤም አዲቦ የሚባለው ሲናገር ሰምቻለሁኝ። እንዴት አንድ ልጁን ያደገ ልጁን ትቶ ወደ አስመራ መሄዱ ትልቅ መስዋዕትነትና ይሄንንም ደግሞ የሚያራግቡ ብዙ ሰዎችን ሳዳምጥ ምን ያህል ይሄ ታሪክንና ማንነትን ምን ያህል መርሳት ነው። አያቶቻችን እኮ ቤተሰብ ነበራቸው፣ ልጆች ነበሯቸው፣ ህይወት ነበራቸው። ህይወት ቫልዩ የሚሰጠው አስተማሪ የነበረ ሰው ወይም ብዙ ደሞዝ የነበረው ሰው ጥሎ ስለገባ አይደለም ልዩ የሚያደርገው። የማንኛቸው ማንኛውም ኢትዮጵያዊ ህይወት ክቡር ነው እና የትግል አስተሳሰባቸው የአመለካከታቸው ስለ ሰብአዊነት ራሱ ምን ያህል ጉድፍ እንዳለበት ነው የሚታየው። እና ይሄ ሰው ሲናገር አንድ ልጁንና በአእምሮዬ ምን መጣ የጥንታዊ ሰዎችን ትተን በጣሊያንንም የተዋጉትንም ትላንትና እንኳን በእኛ እድሜ በኢሃፓ ጊዜ ከቤተሰቦቻቸውን ትተው ልጆቻቸውን ትተው ሀብታቸውን ትተው ለቆሙበት አላማ ሲታገሉ የኖሩ እንዴት ነው ይሄ የመቶ አመት ታሪክ የምን የሚሉት ነገርን እውን ሲያደርጉልን ነው? ያ ኤግዚስት አያደርግም ነው። የዛሬ 30 40 አመት እኔ የማቃቸው የኢሃፓ ውስጥ የነበሩ እናት በመባል የሚታወቁ ወይዘሮ ሙሉነሽ የ11 ልጆች እናት ናቸው ጥለው ወደ ሜዳ ገብተው ሲታገሉ። እና ምን ይሄ ምን አይነት ምን መልእክት እየሰጡን ነው? ተደርጎ እንደማይታወቅ የኢትዮጵያ ተማሪዎች ከአሜሪካ ዲግሪያቸውን እንኳን አይቀበሉም። ዛሬ እንዲህ የሚንሰፈሰፍለት የምዕራብን ሀገር ህዝቡ እነሱ ዞር ብለው ማያዩት ከዚህ እየተነሱ ነው ሜዳ የገቡት። ለዚህ ነው እኮ ማንነትን ማወቅ የነበሩትን ሰዎች ታሪክ በሚናውቅበት ጊዜ ዛሬ ለምናደርገው ነገር ዛሬ ከፍና ዝቅ የምናደርገው ነገር ሁሉ ይገምትልናል፣ ይወስንልናል። ዛሬ ከአሜሪካ ተነስተው አስመራ ሄደዋልና እንዳትናገሯቸው ከጠላት ጋር እነዚህ አሁን እኔ ነኝ በግልጽ እንኳን እንደምሳሌ G7ን ብዬ አሁን ያነሳውላችሁ ለኢትዮጵያ ህዝብ ጉዳት ከሆኑ በጊዜ ሳይበስል ሳይአር ነገሮች ሳይከሩ ይሄ አካሄድ ትክክል አይደለም ብሎ መናገር ቅድም እንዳልኩት ከኃላፊነት ነው፣ ግዴታ ነው። ምክንያቱም ስለ ግላቸው ጉዳይ አይደለም። እናንተ ደግሞ በዚህ ሂዱ፣ ከፈለጉ ከሰይጣን ጋር ይተባበሩ። ይሄንን አሁን ኢትዮጵያውያን በአይነ ህሊናችሁ እንድታዩ የምፈልገው በዙሪያችን የከበቡን ኃይሎች በውስጣችን ኦልሬዲ ገብተው ተቀምጠዋል። ብዙ አረቦች ውስጣችን ውስጥ ገብተው ተቀምጠዋል። ብዙ የውጭ ሰዎች ውስጣችን አሉ፣ ኤዥያኖች አሉ። ለሁሉም የባዶ የተከፈተ በር ተሰጥቶል። ከተቀመጥን በኋላ የዚህ አይነት ንዝህላልነት የተሞላው የሰነፍ የምሁር ስንፍና ማለት ነው ማሰብን በደንብ አውጠንጥኖ ማሰብንና አለመቻል እና በዲስፐሬሽን ግድ የለም እንትናም ካመጣው ይሁን ጠላቴም እንዲያርገኝ የሚለው ከስንፍና ከዲስፐሬሽን ብሎም ደግሞ የሌሎችን ጉዳዮች ለማሳካት ከመሻት የሚመጣ ነው። እና በግልጽ መነጋገር አለብን። ምሁርም ሆነ ማንኛውም ኢትዮጵያዊ እንዳልኩት የእኩልነን የጋራ አገራችን ነች። ጥንታዊቷም የዛሬቷም የነገዋም ኢትዮጵያ የሁላችን ስለሆነች በውስጧ ለሚካሄደው ነገር ለከሌ ተብሎ ለይሉኝታ ተብሎ ወይም ደግሞ ይሄ በዘመቻ ይሄን ክሪቲሳይዝ ካደረጉ ከሌን በቃ እንዲህ እንሰድበዋለን ምናምን በሚል በሁካታ በመሸፈን በማስፈራራት ምናምን የሚሆን አይደለም። እና እኛ ሀገር ወዳድ ኢትዮጵያን ስንባል እኮ እንደ ጥንቶቹ ኢትዮጵያን ወገኖቻችን አንገታችንን ለሰይፍ ለመስጠት የማንፈራነን ማለት ነው። የማንፈራ ከሆነ በዛ ደረጃ በሀሳብ ደረጃ ለኢትዮጵያና ለኢትዮጵያ ሕዝብ የማይጠቅም ሀሳብ በዙሪያችን በሚጠነጠንበት ጊዜ በይሉኝታ በዝም በሉ ብለዋል፣ አትተቹ ብለዋል፣ ስሜ ይጠፋል ወዘተ በሚል ከእንትን ካልን ከዛ ከጥንታዊ ካቆምን ማለት ነው ማድረግ የሚገባንን ካቆምን ከማንነታችን ጋራ ተቆራርጠናል ማለት ነው። ዲስከኔክት ተፈጥሯል ማለት ነው ከጥንታዊ ኢትዮጵያዊነታችን የሚፈልጉት ነገር ተሳክቷል ማለት ነው ኢትዮጵያ ሞተች የሚባለውኛ ኢትዮጵያን ኢትዮጵያ ያደረጓትን ህዝቧ ውስጥ የተወራረሰውን ባህልና ቅርስና ስነልቦና ይዘን ካልተጓዝን ፈርተን ከተቀመጥን ኢትዮጵያ ፈረሰች ማለት ነው ስለዚህ በይሉኝታ በምን የሚታለፍ ሳይሆን የሀገር ጉዳይና በውስጣዊ ያለውን ቅራኔያችንን በትክክሉ በኢትዮጵያውያን መንገድ እንድንፈታው ፍትህ ከጎደለ መፍታት እንችላለን እንግዲህ ጥያቄው ምንድነው ኢትዮጵያን አይችሉም እንዴ ነው እኚህ ሰው እንደዚህ አሉ የሚባለው ዝም ብሏቸው ሳይሆን ሌላ አማራጭ የለም እንዴ ሌላ አማራጭ ማያስብ ጭንቅላት ያላቸው ሰዎች ናቸው ዝም ማለት ያለባቸው ምክንያቱም ሌላ አማራጭ የላቸውምና አማራጩ ምንድነው ይሄ የሚደረገው ሂደት የምታደርጉት የትግል ዘዴ ዝም የሚባል አይደለም አደገኛ ነው ብሎ መጠቆም የመጀመሪያው አማራጭ ነው ከዛም ቀጥሎ በኢትዮጵያዊነት ማንኛቸው ነገር ካምሮ ነው የሚጀምረው ኢትዮጵያውያን በኢትዮጵያ አምሮ ራሳቸውን ካሰሉ ለማንኛቸውም ችግር መፍትሄው አብሮት አለ መፍትሄውን ፈልግ እንችላለን ማለት ነውና እንደዚህ አይነቱ ምሁራን ናቸው በአጠቃላይ በግጥ መጀመሪያ
ዶክተር አባ
ከም ከሆነ እንዲያውቁ ሊያስተካክሉ ጥሪ ሊደረግ የሚገባው ይሄን የማስፈራራት ይሄን የፕሮፓጋንዳ ይሄንን ሸፋፍኖ በይሉኝታ በሞራላይዜሽን በመናምን ከመሄድ ቁጭ ብለን እስቲ እንመልከት ኢትዮጵያ ማነች ኦሮሞያ የሚባል ተመልከቱት ወገኖቼ ኦሮሞያ የሚባል ሪያሊቲ የዛሬ 20 መናምን አመት ፈጠረ ወያኔ ያን የፈጠረውን ከላይ የተፈጠረ ውሸት ማለት ነው አርቲፊሻሊ ያን የተፈጠረን ውሸት እውን ለማድረግ የሚደረግ ትግል ነው አሁን እናደርገው እነዚህም ቅድም የጠቀስካቸው ሊበሬሽን ፍሮንት የሚሉት ሁሉ ይሄንን ወያኔና ወያኔ መሰል ኃይሎች የፈጠሯቸው ነገሮች እውን ለማድረግ ነው እውን እንዳይሆን የሚፈልጉት ማንን ነው ኢትዮጵያ አንድ በቁጥሯ ከፍተኛ የሆነች የሀብት የእውቀት የስነልቦና የመንፈሳዊ ጥንካሬ የታሪክ ጥንካሬ ያላት የጀግኖች አገር ከፍተኛ የህዝብ ቁጥር ያላት ለአፍሪካም ሆነ ለዓለም አኩሪ የሆነች አገር አለች መባሉን ለማስቆም ነው ስለዚህ አይደንቀኝም ብዙዎቹ እንደዚህ ቢሉ የህዝብን የሰውን የነጻነትን ትርጉም በደንብ አልገባቸው ማለት ነው ቅድም እንዳልኩት እከሌኮ ድርሞዙን ትቶ ሄደ እከሌኮ ስራውን ትቶ ሄደ ስለዚህ ልዩ ክብር ይሰጣዋል ከዚህ ከኢትዮጵያ የሄደ በየበረሃው ያለው ኢትዮጵያዊ ምን ሊባል ነው አንተ ደሃ ስለሆንክ ያንተ መስዋዕትነት በደንብ አይታይም ነው ዋጋ የለውም ይሄ ምን ያህል የደረስንበት እንዲህ አይነት እኔ ምሁር አይደለም ፊደል ያልቆጠረው ጥንታዊ ገበሬ የሰውን ህይወትና ዋጋ የሀገርን ህይወትና ዋጋ ጠንቅቆ ያውቃል ስለዚህ ነው እኮ ለሰው ልጅ መታገል የሚቻለው የሰውን ልጅ ዋጋ ስትሰጥ ነው እንደውም በዚሁ አሁን በዚህ ግንቦት ሰባት በሚባለው ዙሪያ እነዚህ ሰዎች ሲጠየቁ ኤርትራ ውስጥ እኮ ህዝብ ህፃናት እያለቁ ነው ለበረሃ ለእልቂት እየተዳረጉ ነው ባህሩ ሰምጠው እየቀሩ ነው ፍትህ እኮ የለም እዛ ሀገር እሱ አያገባንም ነው የሚለው እንደዚህ የሚል ሰው ስለ ኢትዮጵያ ህዝብ ነጻነት አያገባውም ማለት ነው አያገባውም ማለት ነው ሚሽኑ ሌላ ነው ማለት ነው እኔ ብዙ ጊዜ እነዚህ ሚሽኖች ለማወቅ እንጂ ኢቭን ለስልጣንም ብያ ለማወቅ ኢትዮጵያዊ ኃይል ተነስተው ኢትዮጵያ ቅድም ያልኳት ኢትዮጵያ ጠንክራ በአፍሪካ ምድር ላይ እንዳትታይ ለሚደረገው ሴራ መሳሪያ የመሆንም የጊዜያዊ በየጊዜው አዳዲስ አጀንዳ እየደበሱ መሳሪያ የመሆን እንጂ የሌላ ነገር የሌላ ዋጋ ያለው አይመስለኝም ምክንያቱም የሰው ልጅን ዋጋ ሰውን ካልወደድከው ኢትዮጵያን ካላፈቀርክ የኢትዮጵያን ህዝብ ካላፈቀርክ ካልወደድከው በልብ ካልተሰማ ብሶቱ ያ ካለ ደግሞ ለሌሎች ህዝቦች ለሌሎች አገሮች ሁሉ ርህራሄ ይኖራል ማለት ነው ይሄ የሌለው ሰው ታግሎ ነጻነት አምጥቶ ለህዝብ ይሆናል ብሎ ማሰብ የልብ ነው ብዬ ነው ማስበው
መልካም ግን ስልኩ እንትኑ ይቆራረጣል አላቅም ምናልባት ራቅ አድርገው እንትን ይሉ እንደሆነ አላቅም ወይም የተከፈተ ነገር ካለ ድምጹ እንትን ይቆራረጣል ወደ መጨረሻ ላይ በጣም አመሰግናለሁ ሰፊ ማብራሪያ ነው ዶክተር አባ ግን ወደ ማጠቃለያ ልሂድና መፍትሄው ምንድነው ስለ ህዝብ አመጽ ብዙ ይባላል ስለ ህብረት ብዙ ይባላል ምን ይደረግ ይላሉ እንዴትስ ማስተናገድ ይቻላል ይሄን አሁን ያለውን ወደ አንድነት እንዴት ማምጣት ይቻላል? እንደማጠቃለያ በአምስትና በስድስት ደቂቃዎች ቢያጠቃልሉልኝ በጣም አመሰግናለሁ ዶክተር አባ ይከተሉ።
በጣም እግዚአብሔር ይስጥልኝ እኔም ለምታደርጉት ትብብር። አዎ እንግዲህ ቀደም ሲል ከዘረዘርኳቸው ውስጥ በየችግሮቹ ውስጥ መፍትሄዎችን እየጠቆምኩ ነው የሄድኩት በያስባለሁኝ። ግን ለየት አድርጎ ለማየት ይሄ ነው አሁን ያለንበት ችግር የህዝቡ አመጽ ገንፍሎ መጨረሻ ሁኔታ ላይ መድረሱ የማይቀር ሀቅ ነው እየደረሰ ነው። ትግሉም የሚካሄደው በኢትዮጵያ ህዝብ ነው። ምንድነው ማድረግ ያለብን? ግልጥልጥ ያለ ጥራት ያለው ስልታዊ አካሄድ መሄድ አለብን። ይሄ ስልታዊ አካሄድ ምንድነው? ኢትዮጵያ ያለውን ትግል በኢትዮጵያዊነት አስተባብሮ ኢትዮጵያዊ ብሔራዊ አገር አቀፍ የሆነ ንቅናቄ ማድረግ። ላንዴም ለሁሌም የዘር ፖለቲካ የጎሳ ፖለቲካ በጎሳዊ አገዛዝ ጥፋት እንጂ ልማት እንዳይመጣ አሁንም እያየነው ነው እየተመሰከረ ነው። ስለዚህ የወያኔ ስርዓት የወያኔ ህገ መንግስት ይከበርልን ከፊሉ ይከበርልን እያሉ የሚያደርጉት ንቅናቄ ከወያኔን ከማየት ለይቶ ማየት አይገባም። ምንም ፋይዳ የለውም። በወያኔ ስርዓት ውስጥና የወያኔን ስርዓት በትክክሉ ይጠቀም በትክክሉ እንጠቀም የሚሉ የጎሳ ፖለቲካ አቀንቃኞች የሚያደርጓቸውን ነገሮች በግልጽ ማስቀመጥ ከወያኔ የተሻለ ነገር አይደለም። ወያኔን የምንታገልበት መሰረታዊ የሆነው ነጥብ የኢትዮጵያን ግዛታዊ ሉዓላዊነት፣ ብሔራዊ ህልውና፣ የህዝቧን አንድነት ከላይ ሽሮ መጥቶ ያንን እየሸራረፈ እስከዛሬ ድረስ ልዩነት ፈጥሮ በመኖሩ ነው። ሌላ በዘር በጎሳ የተደራጀ ኃይል ይሄንኑ እናንተም ስታደርጉ እንደነበረው እኛም እናድርግ። እንዳልኳችሁ ትንሽነትን የሚያስቡ ሰዎች ትንሽ ናቸው። ኢትዮጵያ ታላቋን ኢትዮጵያን አስተባብረው መግዛትና መምራት የማይፈልጉትና የማይችሉት ውስጣዊ የራሳቸው የዝቅተኝነትና የበታችነት ውዥንብር ስላለባቸው ነው። ስለዚህ ምን ይመስላችኋል? በጎሳ 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 ሆነን ብንተዳደር ይበቃኛል፣ ይሄ ይገባኛል፣ ሌላው ግን አይገባኝም የሚል በራስ ላይ ዳውት ያለው አካሄድ ስለሆነ ነው። ስለዚህ ምንድን ነው መደረግ ያለበት? ኢትዮጵያን የምንወድ ኢትዮጵያን የሚወዱ ኃይሎች ኢትዮጵያን የሚወድ ህዝብ፣ ምሁሩም፣ ተንቀሳቃሹም፣ ሴቱም፣ ወንዱም፣ ማንኛቸውም የህብረተሰብ ክፍል መነሳት አለበት። በኢትዮጵያዊነት የሚደረጉትን በየቦታው የሚደረገውን ንቅናቄ ከቋንቋ ጅምር ባለፈው መገለጫ ያለው ከቋንቋ ጀምሮ እነዚህ ምሁር ነን ብለው ወይም ተንቀሳቃሽ ፖለቲከኞች ነን ብለው የሚናገሩትን የኦሮሞ ወጣት፣ የጉራጌ ወጣት፣ የትግሬ፣ የአማራ ወዘተ የሚሉት አካሄድ አሁንም ያንን የወያኔን ጎሳዊ እንትን ህይወት ለመስጠት እና እንደገና እንዲያንሰራራ ለሚያደርጉት ጥረት እንጂ ህዝብን አስተባብሮ የኢትዮጵያን ህዝብና ኢትዮጵያን ነጻ ለማውጣት አይደለም። ስለዚህ ቋንቋችን መነሻችን ኢትዮጵያ። ለዚህ ሁሉ ለውጭ ግሎባል አስጊነት ላልከው መጀመሪያ ጥያቄ ላይ ለዛ ስጋታችን ለውስጣዊ መረጋጋትና ለውስጣዊ ደህንነት፣ ሰላም፣ እኩልነት፣ ፍትህ እንዲመጣ መፍትሄው ኢትዮጵያ ነች። መፍትሄው ኢትዮጵያዊነት ነው። ትልቅ ህዝብ ሆነን በምንኖርበት ጊዜ ለሁላችንም ክብርና ግርማን እናገኛለን። ከተከፋፈልን ግን ዛሬ አንድ ክልል ወስደህ ሶማሌ ብለህ ኦጋዴን ብለህ ኦሮሞያ ብለህ ብትፈጥር መናሃሪያ የሚሆነው ለውጭ ሰዎች ባለቤትነት ከዛም አልፎ ተርፎ በዓለም ደረጃ ሶኮልድ ቴሮሪስት እየተባሉ የሚጠሩት እና የተለያየ የሃይማኖት አጀንዳ ይዘው የሚሄዱት የነዛ መፈንጫ እንሆናለን። እንደምታዩት ሚድል በተለያየ ሀገር ውስጥ የደረሰው እኛ ላይ እንዲደርስ ይሆናል። ያ እንዳይደርስ ኢትዮጵያውያን፣ አገር ወዳድ ኢትዮጵያውያን ወያኔን መጥላት ብቻውን በቂ አለመሆኑን ተገንዝቦ ከወያኔን መጥላ የወያኔንና የጎሳን ስርዓት ከመጥላት ጋራ የበላይነቱን ይዞ ኢትዮጵያንና የኢትዮጵያን ህዝብ መውደድን ሁለቱን አጣምሮ የያዘ ኃይል ትግሉን ሊመራው ይገባል። የተነሳም ነው ብዬ ነው የማስበው። የሚደረገውም ደግሞ ይሄ የኦሮሞ የምንትስ እያሉ የሚያወሩት ህዝባዊ ንቅናቄውን ሪኮግናይዝ እንዳይሆን ከመደረገው ጥረት ነው። ይሄ የፕሮፓጋንዳ ሽፋን ነው። የበጎንደር የጎንደር መሬት የሚባል የለም። የአምቦ መሬት ውስጥ ያለው የራስ መሬት ነው፣ የኢትዮጵያዊ መሬት ነው። በሲዳሞ በኩል የሚደረገው በአሩሲ በኩል የሚደረገው የኢትዮጵያ መሬት ነው። በጎንደር በኩል የኢትዮጵያ ዳር ድንበር ነው። ይሄንን ኢትዮጵያዊነትን ማዕከል ያደረገ ንቅናቄ፣ ፕሮፓጋንዳ፣ ንቃት፣ መደረጃጀት እነዚህ ከቅድም ካልኩት አስጊ አንዱ አማራጭ ሳልጠቅሰው የሚሄድ ሪያሊቲ ኢትዮጵያውያን ከስር ያለው ኢትዮጵያዊ ኢትዮጵያዊነቱን ያወቀበትና ኢትዮጵያ መነሳት እንዳለባት ከውጭ ያለው አገሩ መግባት እንዳለበት ከዘፋኙ ከገጣሚው ሳይቀር የውስጡን ስሜት እየገለጸ ነው። የወያኔ ሆነ የኦኤልኤፍም ሆነ መሰል ኃይሎች አንዳችም ከዚሁ ካስመሳይ ስልጣን ፈላጊ ኤትኖሴንትሪክ ከሆነው ምሁር በስተቀር በህዝብ ዘንድ ቦታ እንደሌለው በድጋሚ አሁንም የኢትዮጵያ ህዝብ እያስመሰከረ ነው። ስለዚህ ትግሉን ምን ይደረግ የሚለው ብሔራዊ ትግል ማድረግ ነው። ይሄን ደግሞ ለማድረግ የተነሱ ኃይሎች አሉ። ዛሬ ትግል በጎንደር፣ በወልቃይት፣ በወሎ፣ በጎጃም፣ በሁሉ ቦታ ይካሄዳል። ይሄንን ግን እንደሌለ አስመስለው የተወሰነ የኦሮሞያ የሚባል የሌለ ነገር የሚባል ትግል ነው ብለው አንዳንድ የፕሮፓጋንዳ መሳሪያዎች ይገፋሉ። ስለዚህ ወሬውን ፍሬውን ከገለባው እየለየን ኢትዮጵያዊነት ኃይል እንደሆነ አሸናፊ እንደሆነ የኢትዮጵያውያን ፍቅር ሊያሸንፍና ሁሉን ነገር ሊያደርግልን እንደሚችል አምነን ከተነሳን ጂጂ የምትለው መወደው ዘፈን አለ። ደሞ ከሞትኩበት ያስነሳኛል ፍቅር ትላለች። ደሞ ከሞተችበት ኢትዮጵያ የኢትዮጵያ አንድነትና ኢትዮጵያዊ ፍቅር ያስነሳታልና ስጋቱም ብርሃኑም አንድ ላይ ነው፣ ጭላንጭሉም አንድ ላይ ነው የመጣውና ብልህ ሆነው ኢትዮጵያውያን በብልሃት ይሄንን መምራት አለብን አለባቸው፣ መነሳት አለብን። ድሉ የኛ ነው ብዬ ነው ማምነውና ወገኖች በጣም አመሰግናለሁ ታደርጉት።
እሺ ዶክተር አበባ ለሚቀርብልዎ ጥያቄ የሚሰጧቸው ትንታኔዎች በተማሪና ባስተማሪ መካከለ የሚለካ ያውቀት አድማስ በመሆኑ ሁለንተናዊ ግንዛቤዎችን ያካተተ ነው። ይህንን የመሰለ ያውቀት ማዕድ ባናቋርጠው ደስ ባለን ነበር። ሆሎም የሰዓት ገደብ ስላለብን ያሰብናቸውን ጥያቄዎች ሳናጠቃልል በዚሁ ማቆም ተገደናል። መቼም ከርሶ ጋር በተደጋጋሚ ብንወያይም ያድማጮቻችን የኛም ፍላጎት እንደሆነ ስለምናምን በሌላ ጊዜ የምንመለስባቸው ጉዳዮች ይኖሩናል። ተባባሪያችን እንደሆኑ ፍጹም እምነታችን ነው። ዶክተር አበባ ባድማጮቻችን በሬዲዮኑ የዝግጅት ክፍልና ብራሲስም ለሰጡን ትምህርታዊ ማብራሪያዎች ምስጋናዬን እያቀረብኩ በዚሁ ሰናበትዎታለሁ። መልካም ጤንነት እመኝልዎታለሁ። ጤና ይስጥልኝ። ደህና ይሁኑ።
እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። ደህና ዋሉ።
አድማጮቻችን የዛሬው ንጥር 8/2008 ዓመተ ምህረት ወይንም የጃንዋሪ 17/2016 ስርጭታችን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬው ስርጭታችን ያስተናገድናችሁ ንጉስ ታምራት፣ ወርቁ ሞላ፣ እኔም የቴክኒኩን ድጋፍ የሰጠው ተኮላ ወርቁ ደህና ቆዩልን እያል በዚሁ እንሰናበታችኋለን። ደህና ሰንብቱ። ድል ለኢትዮጵያ ህዝብ። Oh,